እንቀጥላለን። ባለፈው ጊዜ ኢየሱስን ለመምሰል ከምንችልበት መንገድ መካከል አንዱ በቃኝ ማለትን ማውቀና መለማመድ እንደሆነ አቅርቤ ነበር። በተለይም በቃኝ ማለትን ለመለማመድ ቃሉን ማጥናት፣ መጸለይና በመንፈስ መመራት የሚለውን ሀሳብ አንስቼ እንደነበር ታስታውሳላችሁ። ዛሬ የምንነጋገረው ስለ ምስጋና ነው። ምስጋና ለእግዚአብሔር ልናቀርብ የሚገባንና እግዚአብሔርም ከእያንዳንዱ ክርስቲያን የሚጠብቀው ነገር ነው። ምስጋና ለእግዚአብሔር ልናቀርብ ከምንችለው ዋና ነገር አንዱ ነው። ዳዊት በመዝሙር 100:4-5 እያመሰገናችሁ በመቅደሱ በሮች ግቡ፣ ምስጋናም በመስጠት ወደ አደባባዩ ሂዱ፣ አመስግኑ፣ ስሙን አወድሱ፣ እግዚአብሔር ቸር ነው፣ ፍቅሩና ታማኝነቱ ለዘላለም ነው ይላል። እንግዲህ በዚህ መሰረት ዛሬ የምናየው ምስጋናን ነው። ስለዚህ ያንን ትምህርት ከመጀመራችን በፊት አንድ መዝሙር ላሰማችሁና ወደ ትምህርቱ እንሄዳለን። Thank you. ምስጋና እግዚአብሔር እያንዳንዳችን የሚጠብቀው ዋና ነገር ነው። እግዚአብሔር ሰጪ ነው። እግዚአብሔር ቸር ነው። ከኛ ከልጆቹ የሚጠብቀው ያንን እግዚአብሔር ያደረገልንን ነገር አስተውለን ለእግዚአብሔር ምላሽ እንድንሰጥ ነው። ምስጋና ምንድን ነው ብለን ብንጠይቅ፣ ምስጋና እግዚአብሔር በቸርነቱና በፍቅሩ በታማኝነቱ ላደረገልን ሁሉ ለእግዚአብሔር የምናቀርበው የፍቅርና የአክብሮት ምላሽ ነው። ምንጊዜም ቢሆን እግዚአብሔር ፈጣሪያችን፣ ሰጪያችን፣ ረዳታችን ነው። እኛ ተቀባይ ነን እንጂ ለእግዚአብሔር እሱ ካደረገልን የሚመጣጠጥ ነገር የምንሰጠው የለንም። እግዚአብሔር ብቻ የእኛን መንፈሳዊም ሆነ ስጋዊ ፍላጎት ያሟላል እንጂ እግዚአብሔር አንዳች ጎሎት፣ አንዳች አስፈልጎት እኛ የምናደርግለት የለም። ዳዊት እግዚአብሔር ቸር ነው ይላል። ቸርነቱን የሚያደርገው እንደ አምላክነቱ ከታላቅ ፍቅሩ የተነሳ እንጂ እኛ የተገባን ሆነን ወይም ከእኛ በምላሹ የምናደርግለት ኖሮ አይደለም። እኛ ለአንድ ሰው ቸርነት ስናደርግ ከአንደበታችን ባይወጣም በልባችን የምንጠብቀው ነገር አለን። ምስጋና ሙሉ በሙሉ በእግዚአብሔር ላይ የምንመካ መሆናችንን የምንገልጽበት መንገድ ነው። ስናመሰግን ያገኘነውም ሆነ ወደፊት የምናገኘው ሁሉ ከእግዚአብሔር የምንቀበለው መሆኑን መረዳት ነው። ወገኖቼ ይህንን ልብ ብለን እናስተውል። እኛ የሆነውንም ሆነ ወደፊት ልንሆን ያለንን ሁሉ ከእግዚአብሔር የምናገኘው እንጂ በእኛ ጥረት የምናገኘው አይደለም። ብዙ ጊዜ ይህንን ያንን አድርጌ እዚህ ደረስኩ፣ ወደፊትም ይህን ሰርቼ አገኛለሁ ስንል ትኩረታችን በራሳችን ላይ ማድረጋችን ነው። ለዚህ ሁሉ ያበቃኝ እግዚአብሔር ነው ብለን ክብርንና ምስጋናን ለእግዚአብሔር ስንሰጥ ግን በሆነልን በሚሆነልንም ነገር ሁሉ ቅድሚያውን ለእግዚአብሔር መስጠታችን ነው። ወገኖቼ ምስጋና ቢስ መሆን ክፉ ኃጢአት ነው። እኛ እንኳ ለአንድ ሰው አንድ ነገር አድርገን ቢያንስ አመሰግናለሁ ባይለን በውስጣችን ቅር ይለናል። እግዚአብሔር ግን ፈጣሪያችን፣ እስትንፋሳችንን የሚቆጣጠር በሕይወት የሚያንቀሳቅሰን ስለሆነ በየደቂቃው ልናመሰግነው ይገባል። እግዚአብሔር የምንፈልገውን ስለሚሰጠን ብቻ ሳይሆን ስለ ፈጣሪነቱ፣ ስለ ሁሉን ቻይነቱ፣ ስለማይነገር ፍቅሩ ልናመሰግነው ይገባል። እግዚአብሔርን እንደሚገባው ማክበርና ማመስገን ሲያቅተን ግን ልባችን በከንቱ ነገር ይሞላል። ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 21 ላይ እነርሱ እግዚአብሔርን አውቀውት ሳለ ለእርሱ እንደ አምላክነቱ የሚገባውን ክብርና ምስጋና አልሰጡትም፣ በሐሳባቸው ከንቱ ሆኑ፣ የማያስተውለው ልባቸውም ጨለመ ይላል። እግዚአብሔርን ማክበር ማለት የእርሱን ፈጣሪነት፣ የእርሱን ሁሉን ቻይነት፣ የእርሱን ቸርነትና የእርሱን ታማኝነት ማወቅና መቀበል ነው። ወገኖቼ እኛ ያለ እግዚአብሔር ምንም መሆን ምንም ማድረግ አንችልም። እርሱን ስናመሰግን እግዚአብሔር ስለሰጠን በረከት በስጋም በመንፈስም ስላደረግልን አውቀን በፊቱ የሚገባውን ምስጋና ማቅረባችን ነው። በሮሜ 1 ላይ እግዚአብሔርን እንደሚገባው ባለማክበራቸውና ባለማመስገናቸው እግዚአብሔር ለማይረባ አእምሮ አሳልፎ እንደሰጣቸው አንብበናል። ሰው እግዚአብሔርን ማመስገን ሲያቅተው ሁሉን ነገር በራሱ እንደተደረገ ይቆጥራል። ያም ብቻ ሳይሆን በራሱ ወደ መመካት ይመጣል። ይህ ደግሞ ክፉ ኃጢአት ነው። እግዚአብሔር ከምስጋና ቢስነት ይጠብቃል። ወገኖቼ ጌታ ኢየሱስ በዚህ ምድር አገልግሎቱ አመስጋኝ ልብ ነበረው። ስለ ምስጋናም ተገቢነት በሉቃስ 17 ከቁጥር 11 እስከ 19 10 ለምጻሞች ተፈውሰው አንዱ ብቻ ለምስጋና በመመለሱ በዘጠኙ አለማመስገን ቅር እንደተሰኘ እናነባለን። እኛም በችግራችን ጊዜ ብዙ ጸልየንና አጸልየን መልሱ ሲመጣ ግን ምስጋናውን የምረሳበት ጊዜ አለ። በጣም ተቸግረን ነፍሳችን ተጨንቃ ባለችበት ጊዜ እግዚአብሔር እንዲደርስልን ተማልደን፣ ሁኔታዎች ሲለወጡ ግን ያን ቀድሞ ያለፍንበትን እንረሳለን። ወገኖቼ ከእግዚአብሔር ለምንቀበለው በረከት አመስጋኞች ልንሆን ይገባል። በእነዚያ አስር ለምጻሞች ታሪክ ለአስሩም እኩል ፈውስ ተሰጥቷቸው ዘጠኙ በዚያው ሲቀሩ አንዱ ብቻ ለምስጋና ተመለሰ። ወገኖቼ ስናመሰግን ተጨማሪ በረከት ይመጣልናል። ልብ ብላችሁ አዳምጡ። ስናመሰግን ተጨማሪ በረከት ይመጣልናል። ያ ከአስሩ ለምጻሞች የተመለሰው አንዱ የተፈወሰው ለምጻም ሰው በስጋ ብቻ ሳይሆን በነፍሱም እንደተፈወሰ እናነባለን። ወደ ጌታ በተመለሰበት ሰዓት ሂድ፣ እምነትህ አድኖሃል አለው። ወገኖቼ አመስጋኞች ስንሆን ያልጠበቅነውን በረከት ይጨመርልናል። ያ ግለሰብ ወደ ጌታ የተመለሰው የተደረገለትን አስቦ ለማመስገን እንጂ ሌላ በረከት አገኛለሁ ብሎ አልጠበቀም። ግን ያልጠበቀውን በረከት ጌታ ሰጠው። እናንተስ ብትሆኑ ምንም ለማያመሰግን ሰው እንዴት ነው እጃቸው የሚከፈት? በራእይ ምዕራፍ 4:9 ላይ ቅዱሳን መላእክት እንኳ ያለማቋረጥ እግዚአብሔርን ያመሰግናሉ። እግዚአብሔር መላእክቶችንም ሰዎችንም የፈጠረው ለእግዚአብሔር የሚገባውን ክብርና ምስጋና እንዲያቀርቡ ነው። በመዝሙረ ዳዊት በአብዛኛው ክፍል ምስጋናን እናያለን። ጳውሎስም ስለ ምስጋና ብዙ በመልእክቶቹ ጽፏል። በጣም ከምናውቀው ክፍል በአንደኛ ተሰሎንቄ ምዕራፍ 5:16-17 ላይ ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ ነገር አመስግኑ ይላል። ወገኖቼ ምስጋናችንን ሁኔታ አይወስነውም። ዳንኤል ጠላቶቹ እንዳይጸልይ ደግሞም ከጸለ የንጉስን ትእዛዝ አፍርሷል ብለው ለማስገደል በተንኮል ንጉስ ዳሪዮስን እንዳስፈረሙ በሰማ ጊዜ በዳንኤል ምዕራፍ 6:10 ዳንኤል አዋጁ ተፈርሞበት እንደ ጸና ቢያውቅም እንኳ ወደሚኖርበት ሰገነት ወጣ። የሚኖርበትንም ሰገነት በኢየሩሳሌም ትይዩ የተከፈቱ መስኮቶች ነበሩት። ከዚያም በፊት ያደርገው እንደ ነበር በጉልበቱ በመንበርከክ አምላኩን እያመሰገነ በቀን 3 ጊዜ ይጸልይ ነበር ይላል። ልብ አርጉ፣ ጊዜው ለዳንኤል በጣም ክፉ ነበር። ይሁን እንጂ ያ ክፉ ውሳኔ፣ ያ የሞት ውሳኔ አምላኩን እንዳያመሰግን አላደረገውም። ይልቁንም የአናብስትን አፍ ዘግቶ እርሱን ከሞት በማዳን የዳንኤልን አምላክ እንዲከበርና እንዲያመልኩ እነዚያ እርሱን ለመግደል በተነሱት ላይም የሞት ፍርድ እንዲሆን ተደረገ። ለዚህ እኮ ነው በምስጋና ድል ይገኛልና እያሉ ዘማሪዎች የዘመሩት። ዳንኤል የተወሰነበት ውሳኔ ቀላል አልነበረም። ይሁን እንጂ በሁኔታዎች ሳይጨነቅ ሁሉን ለሚችል ጌታ ራሱን በመስጠት በጸሎትና በምስጋና ወደ አምላኩ ቀረበ። ጳውሎስም በፊልጵስዩስ ምዕራፍ 4:6 ላይ ስለዚህ ጉዳይ ሲጽፍ እንዲህ ይላል፣ ስለዚህ ስለ ሁሉም ነገር በጸሎትና በልመናና በምስጋና ለእግዚአብሔር አቅርቡ እንጂ ስለ ምንም ነገር አትጨነቁ ይላል። ያነበብኩት በአዲሱ ትርጉም ነው። የማመስገን አላማው ምንድን ነው? ምስጋና እግዚአብሔር የሁሉ ነገር መገኛ መሆኑን አውቀን እግዚአብሔርን ማክበርና ለቸርነቱ እውቅናን መስጠት ነው። በመዝሙር 50:23 ላይ ምስጋና ማዳን የሚሰዋ ያከብረኛል። የእግዚአብሔርን ማዳን ለርሱ የማሳይበት መንገድ ከዚያ አለ ይላል። ለተደረገለት ነገር እግዚአብሔርን የማያመሰግን ሰው አምላኩን የሚረሳ ሰው ነው። በመዝሙር 50:22 ላይ እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ አለዚያ ግን ይነጥቃል የሚያድንም የለም ካለ በኋላ ምስጋናን የሚሰዋ ያከብረኛል አለ። በመዝሙር 106:1-2 ላይ ሃሌሉያ ቸር ነውና ምረቱ ለዘላለም ነውና እግዚአብሔርን አመስግኑ ይላል። ወገኖቼ እግዚአብሔርን የምናመሰግነው ስለ ፈጣሪነቱ፣ ስለ ቸርነቱ፣ ስለ ምህረቱ ነው። እግዚአብሔር ያደረገውን ሁሉ ተናግሮ ለመግለጽ ከሰው አእምሮ በላይ ነው። ከነጭራሹ እርሱ ያደረገልንን የኛ አንደበት ሊገልጸው አይችልም። በሕይወታችን ለእግዚአብሔር ክብርን የምንሰጠው በምስጋናችን ነው። ለእግዚአብሔር ምስጋናን በምንሰጥበት ጊዜ ታላቅ ስራውንና ቸርነቱን መግለጻችን ነው። እግዚአብሔር ለፍጥረቱ ሁሉ ቸር ነው። ፀሐይን በወቅቱ እንድትወጣ ያደርጋል። ዝናቡንም በኃጥአንና በጻድቃን ላይ በእኩል ያዘንባል። በማቴዎስ ምዕራፍ 5:45 ላይ እናሳብ እናገኛለን። ቃሉም እንዲህ ይላል፣ እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና ይላል። ወገኖቼ የምናመሰግነው ሲደረግልን ብቻ አይደለም፣ ባይደረግልን እንኳ በሕይወት ቆመን ሕያዋን ሆነን እሱን ልናመሰግንበት የምንችልበትን እስትንፋስ እግዚአብሔር ሰጥቶን፣ እነዚህ ሁሉ በምንም ዋጋ የሚተመኑ ነገሮች አይደሉም። ስለዚህ ሁሉ ልናመሰግን ይገባናል። ስለ ምስጋና ስናስብ እኛ የምንመኘውን ነገር ማግኘት ነው። ጊዜያዊ የሆነ ነገር ጠይቀን ያ ሲሆነልን ማመስገን ይመስለናል። ግን በምንም ነገር የማይተመን ታላቅ ነገር እግዚአብሔር አድርጎልናል። በሕይወት ዘመናችን ሁሉ አመስግነን አመስግነን የማንጨርሰው ማለት ነው። በመዝሙር 145:9 ላይ እግዚአብሔር ለሚታገዙት ቸር ነው፣ ምሕረቱም በስራ ሁሉ ላይ ነው ይላል። ከዚህ የተነሳ የእኛ ምስጋና ቢያንስ እንጂ አይበዛም። እርሱ ላደረገልን የምንመልሰው ከምስጋና በቀር ምንም ነገር የለንም። ወገኖቼ የእግዚአብሔር ቸርነት ለጊዜያዊ ነገር ብቻ ሳይሆን ለዘላለማዊውም ነገር ነው። ይህንን ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ያስረዳ። ኤፌሶን 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ወገኖቼ እኛ በረከት ብለን የምናስበው ዛሬ ሰብስበን ነገ ጥለነው የምንሄደውን ነገር ነው። እግዚአብሔር ግን በረከት የሚለው ለነፍስም ለስጋም የሚሆነንን ሁሉ ነው። በእግዚአብሔር ዘንድ ትልቁ በረከት መንፈሳዊ በረከት ማለትም ከዘላለም ሞት ወደ ዘላለም ሕይወት መሸጋገርና ከእግዚአብሔር ጋር መመላለስ ነው። የምስጋናን ሕይወት ስንለማመድ እግዚአብሔርን ከፍ ከፍ እያደረግን በትህትና መመላለስ እንጀምራለን። እግዚአብሔርን በአመሰገን ቁጥር ላለንም ሆነ ለወደፊት ለምናገኘው ክሬዲቱን ለእግዚአብሔር መስጠታችን ነው። ዳዊት የዚህ ምስጢር ስለገባው በአንደኛ ዜና 29:14 ላይ ሁሉን ከአንተ ዘንድ ነውና ከእጅህ የተቀበልነውን ሰጥተንሃልና ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው አለ። እንዴት ያለ ትልቅ ማስተዋል ነው! ከአንተ ዘንድ ነውና ከእጅህ የተቀበልነውን ሰጥተንሃል ይላል። ወገኖቼ ምስጋና ማቅረብ የምንችለው ሁሉን ከእግዚአብሔር እንደ ተቀበልን ስናምን ነው። ያለን ቀርቶ እኛ ራሳችን በክቡር የክርስቶስ ደም የተገዛን የእግዚአብሔር ነን። ከልብ ማመስገን ስንጀምር ለእግዚአብሔር የጌታውን ክብር እግዚአብሔር የሁሉ ነገር ባለቤት መሆኑን እንመሰክራለን። ይህ ካልሆነ የኛ ባልሆነ ነገር ባለቤት ሆነን በቀኑ መጨረሻ ባዷችንን እንቀራለን። በዘዳግም ምዕራፍ 8 ከቁጥር 11 እስከ 14 ሙሴ የእስራኤልን ሕዝብ እግዚአብሔር ያደረገለትን ረስቶ እንዳይታበይ እንዲህ በማለት አስጠንቅቋቸዋል። ዛሬ እኔ አንተን የማዘውን ሥርዓቱንና ፍርዱን ባለመጠበቅ አምላክህን እግዚአብሔርን እንዳትረሳ ተጠንቀቅ። ከበላህና ከጠገብህ በኋላ የላምና የበግ መንጋ ከበዛልህ በኋላ ብርህና ወርቅህም ያለህም ሁሉ ከበዛልህ በኋላ ልብህ እንዳይንጓደድ እያለ ያስጠነቅቃል። ወገኖቼ የሰው ሁሉ ችግር ጥቂት ነገር ሲያገኝ እኔ ማለት መጀመሩ ነው። ዳዊት እግዚአብሔር በብዙ ሀብት ከባረከው በኋላ እግዚአብሔርን አሰበ። ሁሉ የእግዚአብሔር መሆኑን አውቆ እኔ ከየት አመጣሁት? ሁሉ ካንተ ያገኘነው ነው አለ። የተነሳበትንና የደረሰበትን አስተውሎ ምስጋናውን ለእግዚአብሔር አቀረበ። እግዚአብሔር ለእኛ መልካም ነገር ቢያደርግልን ከእኛ መልካምነት የተነሳ ሳይሆን ከእርሱ ቸርነት የተነሳ ነው። እኛን ሲባርከን እኛም ለሌሎች በረከት እንድንሆን እንጂ ባለን ነገር እንድንታወቅ አይደለም። እኛ ከምስጋና ሌላ ለእግዚአብሔር የምንሰጠው የለም። እኛ ከእርሱ እንቀበላለን እንጂ እግዚአብሔር ከእኛ የሚፈልገውና የጎደለው ነገር የለም። ምስጋና በቃኝ ማለትንም እንድንለማመድ ያደርገናል። ስለሆነም ዘወትር የምስጋና ልብ እንዲኖረንና ክርስቶስን መስለን እንድንመላለስ በነገር ሁሉ የሚያመሰግን ሕይወት ይኑረን። ለዚህ ሁሉ የሚረዳን ሐዋርያው ጳውሎስ ለቆላሲያስ ሰዎች በጻፈው መልእክቱ በቆላሲያስ 2 ከቁጥር 6 እስከ 7 ላይ እንዲህ ይለናል። እንግዲህ ጌታን ክርስቶስ ኢየሱስን እንደ ተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደ ተማራችሁትም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ እያለ ይመክረናል። ወገኖቼ እኔና እናንተ በሕይወት የምንንቀሳቀሰው ከእግዚአብሔር የተነሳ ነው። ስለዚህ ዘወትር የምስጋና ሕይወት ይኑረን። ምስጋና መንፈስ ቅዱስ ከሚቆጣጠረው ልብ የሚወጣ ነገር ነው። ምስጋና የእግዚአብሔርን ማንነት ከተረዳ ልብ የሚቀርብ ነገር ነው። መንፈስ ቅዱስ በውስጣችን እንዲሰራ ከፈቀድንለት የሚያመሰግን ልብ ይኖረናል። በሚያመሰግን ልብ ደግሞ ከክርስቶስ ጋር ኅብረት እንዲኖረው ያደርጋል። ከክርስቶስ ጋር ኅብረት ሲኖረን የሚገኝ ነገር ቢኖር ምስጋና ነው። እዚህ ላይ ልናስተውል የሚገባን ጉዳይ አለ። ምንም እንኳ ምስጋና ከመንፈስ ቅዱስ የሚመጣ ቢሆንም የእኛንም ጥረት ቸል ማለት የለብንም። መንፈስ ቅዱስ የእኛን ፈቃድ ጥሶ ደስ የሚያሰኘውን አያደርግም። እኛ ፈቃዳችንን ስናስገዛለት የእርሱ ፈቃድ በእኛ ውስጥ ይሰለጥናል። ለዚህም ነው ጳውሎስ በሮሜ 12 ቁጥር 2 ላይ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ እያለ የሚመክረን። እግዚአብሔርን ባመሰገንን ቁጥር ቸርነቱ፣ ምህረቱ፣ አዳኝነቱ፣ ፍቅሩ ትዝ ይበለን። ያለ እርሱ በእኛ ጥረት የሆነልን አንዳች ስለሌለ ዘወትር የምስጋና ሕይወት ይኑረን። በሐዘንም በደስታም በማግኘትም በማጣትም በከፍታም በዝቅታም በጤናም በህመምም እግዚአብሔርን እናመስግን። እዚህ ላይ ይህንን ስል የሚደርሱብን ክፉ ነገሮች በእነኛ ምክንያት እግዚአብሔርን እናመስግን ማለት አይደለም። ነገሮችን ሁሉ የሚቆጣጠር ጌታ በዙፋኑ ላይ ስላለ ከችግራችን ባሻገር እግዚአብሔር በእኛ ሕይወት ውስጥ ያቀደው ነገር ስላለ በዛ ውስጥም የሚያሳልፈን እግዚአብሔር እንደሆነ በማመን ዘወትር በምስጋና ልንቀርብ ይገባል። በአንደኛ ተሰሎንቄ 5:16 እና 17 ላይ ሁል ጊዜ ደስ ይበላችሁ፣ ድረስ ይህንን ዛሬ የተነጋገርንበትን ሀሳብ እያሰባችሁበት እንድትቆዩ አደራ እላችኋለሁኝ። አንድ መዝሙር አሰማችኋለሁ። እናንተም ጥያቄው የሀሳብ ቢኖራችሁ በዚሁ ሀሳብ ላይ ልንወያይ እንችላለን። በጌታ በኢየሱስ ስም አሜን። እንግዲህ በሌላ ትምህርት እስክንል